ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ እሁድ ግንቦት 14 2014 ዓ.ም ዝግጅታችን ጀመረ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። በየአመቱ በሺዎች የሚቆጠሩ ኢትዮጵያውያን ወደ ዩናይትድ ስቴትስ ይመጣሉ። በምሽቱ መሰናዷችን እነዚህ ትውልደ ኢትዮጵያ ከአዲሱ መኖሪያቸው ጋር በምን አይነት ፍጥነት ይላመዳሉ፣ ምን አይነት ህይወት እየመሩ ነው ብለን እንጠይቃለን።
እኔ ካጋጠሙኝ ሰዎች፣ እኔ ጋር ከሚመጡ ሰዎች ወደ 90% በጣም ደንግጠው ነው የማገኛቸው። አሜሪካ እንደዚህ ነው ወይ ብለው የማገኛቸው
ወደ ስራ የሚፈልገው ነገር ውስጥ ቶሎ አለመግባቱ ትንሽ ጫና ሊፈጥርበት ይችላል እና ዋናው ነገር ብዬ ማስበው ከዛ ወደዚህ ሲመጣ ያለውን ትራንዚሽን የሚያስረዳ ሰው ያስፈልጋል።
ሙሉ ዝግጅቱን ከዜና በኋላ ታደምጣላችሁ። ሌሎች ጥንቅሮችም በምሽቱ መሰናዷችን ተካተዋል። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። መሰናዷችንን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምናመሻችሁ አድማጮች፣ ከምሽቱ ዜና ጋር ሀብታሙ ስዩም ነኝ። ህወሓት በምህረት ለቃቸዋለሁ ያላቸው አብዛኞቹ የመከላከያ ሰራዊት አባላት አይደሉም ሲል የመንግሥት ኮሚኒኬሽን ጉዳዮች ጽህፈት ቤት ዛሬ ባወጣው መግለጫ አስታውቀዋል። የጽህፈት ቤቱ መግለጫ የሽብር ቡድን እያለ በጠራው በህወሓት ምርኮኞች ናቸው ተብሎ የተለቀቁት አብዛኞቹ ትግራይ ክልል ውስጥ ታግተው የቆዩ የመከላከያ ሰራዊት ቤተሰብ አባላትና ሌሎች ሲቪሎች ናቸው ብሏል። በክልሉ የምርኮኞች ማዕከል አስተባባሪ መሆናቸውን የገለጹት አቶ ብርሃነ ከበደ ሐሙስ ዕለት ለቪኦኤ በሰጡት ቃል ከ4000 በላይ ምርኮኞች እንደሚለቀቁ የተናገሩ ሲሆን ዓለም አቀፉ ቀይ መስቀል ኮሚቴ በበኩሉ ስለ ጉዳዩ እንደማያውቅ መግለጹ ይታወሳል። ኬኔዲ አባተ ከአዲስ አበባ ዘገባ አለው።
የመንግስት ኮሚኒኬሽን አገልግሎት ዛሬ ባወጣው መግለጫ ህወሓት የአማራና አፋር አካባቢዎችን በኃይል ወረራ ስር አድርጎ በቆየባቸው ወቅቶች በግዳጅ ይዞ ኢሰብአዊ ተግባራትን ሲፈጽምባቸው የነበሩ ያላቸውን ሰዎች ለራሱ ፕሮፓጋንዳ ፍጆታ ለማዋል ምርኮኛ በማለት የሀገር ውስጥና ዓለም አቀፉን ማህበረሰብ ለማጭበርበር እየሞከረ ነው ብሏል። መግለጫው አክሎም የሽብር ቡድን ባለው በህወሓት ኃይል ምርኮኞች ናቸው ተብለው የተለቀቁት አብዛኞቹ ዜጎች የመከላከያ ሰራዊት ከትግራይ ክልል ለቆ በወጣበት ወቅት ታግተው የቀሩ የሰራዊቱ ቤተሰብ አባላት መሆናቸው ታውቋል ሲል አመልክቷል። በተጨማሪም ከልዩ ልዩ የሀገሪቱ አካባቢዎች ለስራ ትግራይ ክልል ውስጥ ይኖሩ የነበሩና በህወሓት እገታ ስር እንደቆዩ የተገለጹ ሲቪል ነዋሪዎች የመከላከያንና የተለያዩ የጸጥታ ኃይሎችን መለዮ በማልበስ በምርኮኛ ስም ተሰልፈዋል ከተባሉት መካከል መሆናቸውን መንግስት እያደረገ ባለው ማጣራት ማረጋገጡን ነው መግለጫው ያስታወቀው። የትግራይ ክልል የምርኮኞች ማዕከል አስተባባሪ መሆናቸውን የገለጹት አቶ ብርሃነ ከበደ ባለፈው ሐሙስ ግንቦት 11 2014 ዓ.ም መቀሌ ለሚገኘው የቪኦኤ ሪፖርተር በሰጡት ቃል ከ4000 በላይ ምርኮኞች እንደሚለቀቁ ተናግረዋል። ወታደሮቹ የትግራይ ኃይሎች እስከሚቆጣጠሯቸው አካባቢዎች በመኪና እንደሚሄዱና ቀጣይ ጉዟቸው ደግሞ ከዓለም አቀፉ ቀይ መስቀል ጋር በመተባበር እንደሚሆን አቶ ብርሃን ቢገልጹም ዓለም አቀፉ ቀይ መስቀል ኮሚቴ በበኩሉ በዚህ እንቅስቃሴ ውስጥ ተሳትፎ እንደሌለው አስታውቋል። ስለ ጉዳዩ ቪኦኤ የጠየቃቸው የኮሚቴው የአዲስ አበባ ቢሮ የኮሚኒኬሽን ኃላፊ ፓትሪክ ሜጄቫንድ ክልሉ የተማረኩ የፌዴራል መንግስት ወታደሮችን ለመልቀቅ መወሰኑን እንዳሳወቀ የሰሙት ከማህበራዊ ሚዲያ መሆኑን ገልጸው ዓለም አቀፍ ቀይ መስቀል ኮሚቴ በዚህ ስራ ተሳታፊ አለመሆኑንም ተናግረዋል። የትግራይ ክልል የውጭ ግንኙነት ቢሮ አስተባባሪ መሆናቸውን የሚናገሩት ካናዳ የሚገኙት የቀድሞ የኢትዮጵያ ዲፕሎማት አቶ ዮሐንስ አብርሃ በበኩላቸው ምርኮኞች በሚለቀቁበት ጊዜ ከቀይ መስቀል ወይም ሌላ ዓለም አቀፍ ተቋም ትብብር ውጭ ሊደረግ እንደማይችል ገልጸው፣ ነገር ግን ምን አይነት ክፍተት እንደተፈጠረ መቀሌ ከሚገኙት ባለስልጣናት አጣርተው ምላሽ እንደሚሰጡ ነው የተናገሩት። ይሁን እንጂ የመንግስት ኮሚኒኬሽን አገልግሎት በዛሬው መግለጫው የፕሮፓጋንዳ ድራማ ያለውን ምርኮኞችን የመልቀቅ ድርጊት ህወሓት አሁን ላይ የፖለቲካ ትርፍ አገኝበታለሁ ብሎ በማሰብ እንዳደረገው ገልጿል። ህወሓት በሐሰት ፕሮፓጋንዳ አሰልፎት ነበረ ያለው ድጋፍ መቀዛቀዙን ያመለከተው መግለጫው በመሆኑም የዓለም አቀፉን ማህበረሰብ ልብ ገዛበታለሁ ያለውን የምርኮ ምርኮኞችን መፈታት አጀንዳ ለማድረግ እየሞከረ ነው ሲል አብራርቷል። መንግስት ሸኔ ከሚለውና ራሱን የኦሮሞ ነጻነት ሰራዊት ብሎ ከሚጠራው እንዲሁም ጽንፈኛ ተብለው ከተገለጹ ሌሎች ታጣቂ ቡድኖች ህውሃት አባላትን በመመልመል ሲያሰለጥናቸው የነበሩ ሰርጎ ገብ የተባሉ ኃይሎችንም በምርኮኛ ስም አደራጅቶ የእኩይ ተልእኮ ማስፈጸሚያና መረጃ መቀበያ ለማድረግ እየተንቀሳቀሰ መሆኑን በመንግስት በኩል የተደረገው ማጣራት አመልክቷል ሲልም መግለጫው ይከሳል። የመንግስት ኮሙኒኬሽን አገልግሎት ባወጣው በዚህ መግለጫ ዙሪያ ከመስሪያ ቤቱ ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። የህዋት ቃል አቀባይ አቶ ጌታቸው ረዳ ለመግለጫው በትዊተር አድራሻቸው በሰጡት ምላሽ መግለጫውን ምርኮኞቹ መለቀቃቸውን የመካድ እርምጃ እንደሆነ አመልክተው ገና የተለቀቁትን ሁለት ጥፍ የሚያክሉ ምርኮኞች በትግራይ ኃይሎች እጅ እንደሚገኙ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የሱዳን የጸጥታ ኃይሎች ፖለቲካዊ ሽግግርን በማደናቀፍ ስልጣን ያዘውን የጦር ኃይል ለመቃወም እንደ አዲስ ወደ አደባባይ ከወጡት ሰልፈኞች መካከል አንዱን መግደላቸውን የሕክምና ባለሙያዎች አስታወቁ። ነቱ ይፋ ያልተደረገው ግለሰብ ደረቱ ላይ በጥይት በመመታቱ ኡምዱርማን ከተማ ውስጥ ሕይወቱ እንዳለፈ የሱዳን ሐኪሞች የአፍቃሪ ዲሞክራሲ ማዕከላዊ ኮሚቴ በመግለጫው ላይ አስታውቀዋል። የፖላንድ ፕሬዚደንት አንድሬዚች ዱዳ በዛሬው ዕለት በዩክሬን ፓርላማ ተገኝተው ንግግር አድርገዋል። ይህም ከሩሲያ ወረራ በኋላ በዩክሬን ፓርላማ ተገኝተው ንግግር ያደረጉ የመጀመሪያው የውጭ ሀገር ርዕሰ መንግስት ያደርጋቸዋል። ፖላንድ እስካሁን ድረስ ከ2 ሚሊዮን በላይ ዩክሬናውያን ስደተኞችን ተቀብላለች። ይህ በእንዲህ እንዳለ ሩሲያ በዩክሬን ሉሃንሳ ክፍለ ሀገር ጥቃቷን ባበረታችበት በአሁኑ ሰዓት ከሀገሪቱ ጋር የተኩስ ማቆምም ሆነ በሌላኛው ወገን የቀረበ ጥያቄን በመቀበል ረገድ መግባባት ላይ ሊደረስ አለመቻሉን የዩክሬን ዋነኛ ተደራዳሪ በትናንትናው ዕለት አስታውቀዋል። ሉሃንሳክ በምስራቅ ዩክሬን የሚገኘውን ዶንባስን ከፈጠሩት 2 ክፍለ ሀገራት መካከል አንዱ ነው። ከዩናይትድ ስቴትስ መከላከያ መስሪያ ቤት ኃላፊ ሎይድ ኦስቲን እና የጣሊያኑ ጠቅላይ ሚኒስትር ማሪዮ ድራጊ የቀረቡ የተኩስ አቁም ጥያቄዎችን በተመለከተ መልስ የሰጡት ሚካኤሎ ፓድላይክ የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ አማካሪም ናቸው። ጦርነቱ ከባላንጣዎች ወገን የቀረቡ ጥያቄዎች ላይ መግባባት ቢደረስ እንኳ በጊዜያዊነት እንጂ ለዘለቄታው የማይቆም መሆኑን ጠቁመዋል። ሩሲያውያን ከዚህ የባሰ ደም አፋሳሽና የገዘፈ አዲስ ጥቃት ይከፍታሉ ሲሉም አክለዋል። ይህ በእንዲህ እንዳለ ሩሲያ ለዩክሬን ድጋፍ ያደርጋሉ ባለቻቸው ወደ 1000 የሚጠጉ የዩናይትድ ስቴትስ ዜጎች ላይ ወደ ግዛቷ እንዳይገቡ ቋሚ ገደብ ጥላለች። ከነዚህ መካከል ፕሬዚደንት ጆ ባይደን እና ምክትላቸው ካምላ ሃሪስ እንዲሁም የፕሬዚደንቱ ካቢኔት አባላት ይገኙበታል። የሶሪያ መንግስት እስረኞችን ለመፍታት የያዘውን እቅድ የተባበሩት መንግስታት ድርጅት አወድሷል። የተባበሩት መንግስታት ድርጅት ልዩ ልዑክ ጌር ፔተርሰን በሺዎች የሚቆጠሩ በሽብር ክስ ጥፋተኛ ተብለው የታሰሩ ሶሪያውያንን በምህረት ለመልቀቅ ሀገሪቱ የያዘችውን እቅድ በበጎ እንደሚቀበሉት በዛሬው ዕለት አስታውቀዋል። የሶሪያ የሰብአዊ መብቶች ታዛቢ የተባለው ተቋም እስካሁን 1142 ሰዎች መፈታታቸውን አስታውቀዋል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚህ ናቸው። ወደ ሌሎች የእሁድ ምሽት ዝግጅቶች መልሳችኋለሁ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ግንቦት 14 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት።
የዓለም ታሪክ የሰው ልጆች አንድ የሚያደርጋቸው ነገር እንዳለና 7 ቢሊዮን ሰው አንድ እንደሆነ እና አሁን እንደምታዩ በተለያየ የሀገራችን ክፍል ኢትዮጵያን ጨምሮ መታየው ፍጅት እና ጥላቻ ምናልባት ሰው ቀና ብሎ በእርግጥም የሚያገናኘን ሁላችንም እዚህ ሙዚየማችን አለና እሱን አስበን ረጋ ብንልም ቢል ጥሩ ነው። ስለዚህ የምንሰራው ስራ
በቅርቡ የፖንቶፊካል ሳይንስ አካዳሚ አባል ሆነው የተመረጡትንና ሰላም በመባል የምትታወቀውን ቅሪተ አካል ግኝት የመሩትን ፕሮፌሰር ዘረሰናይ አለም ሰገድን የሰማችሁት። ከእርሳቸው ጋር ያደረግነው ቆይታ ወደ ኋላ ላይ ይቀርባል። አሁንም አብራችሁን ቆዩ። በፕሮግራማችን ላይ የሚኖራችሁን አስተያየቶች በፌስቡክ ገጻችን አት ቪኦኤ አምሃሪክ ላይ አድርሱን። የዋትሳፕ የስልክ መስመራችን 202-251-3505 ነው። አሁን ወደ ቀዳሚው የምሽቱ መሰናዷችን እንለፍ። በየአመቱ በሺዎች የሚቆጠሩ ኢትዮጵያውያን ወደ ዩናይትድ ስቴትስ ይመጣሉ። አንዳንዶቹ ለሀገሪቱ ያላቸው ቅድመ ግምትና እውነታ አለመጣጣሙን ተከትሎ ለመላመድ ጊዜ ሲፈጅባቸው ይታያል። አንዳንዶቹ ደግሞ ራሳቸውን በፍጥነት ከሁኔታዎች ጋር አስማምተው ስኬታማ ህይወት መምራት ችለዋል። ዛሬ ምሽት አሜሪካ ውስጥ ከመኖር ጋር ተያይዞ ትውልደ ኢትዮጵያውያን ቀድመው ቢያውቋቸው የሚባሉ ጉዳዮችን ለመነጋገር እንዲሁም በዚህ ሀገር መኖር ያለውን የተለየ መልክ ለመቃኘት ሁለት እንግዶችን ጋብዘናል። ውይይቱን የመራው ሀብታሙ ስዩም እንግዶቹን አስቀድሞ ያስተዋውቅልናል።
የመጀመሪያው እንግዳዬ ሐምራዊት ተስፋ ናት። ሐምራዊት በተለይ በዲሲና አካባቢው የበርካታ ትውልድ ኢትዮጵያውያን ህይወት በበጎ በለወጡ የማህበረሰብ ስራዎች ትታወቃለች። በልጆች አስተዳደግና ቤተሰባዊ አስተዳደር ዙሪያ እውቀቷን በተለያዩ አውታሮች አጋርታለች። ከሞንትጎመሪ ዩኒቨርሲቲ የማህበራዊ ትስስር ባለሙያነቷ በተጨማሪ ኢትዮ የቤተሰብ አገልግሎት የተሰኘ መንግስት ያልሆነ ተቋም ውስጥም እያገለገለች ትገኛለች። ሐምራዊት እንኳን ወደ ዝግጅታችን መጣሽ።
አመሰግናለሁ።
ሁለተኛው እንግዳይ አብርሃም ወልደ ጊዮርጊስ አይታሙ ነው። አብርሃም በቨርጂኒያ አሌክሳንድሪያ ከተማ አስተዳደር ውስጥ የህፃናት ደህንነት ጥበቃ ባለሙያ ሆኖ ይሰራል። ወደ ዩናይትድ ስቴትስ ከመምጣቱ በፊት በተባበሩት መንግስታት ድርጅት ውስጥ የስደተኞች ጉዳይ ተቋም ውስጥ በተለያዩ ኃላፊነቶች ውስጥ አገልግሏል። አብርሃም በቅርብ ዓመታት አሜሪካን እንዴት እንደተዋወቃትና በመሰል ጉዳዮች ሀሳቡን ያጋራናል። አብርሃም እንኳን ወደ ስርጭታችን በሰላም መጣህ። አንተም
አመሰግናለሁ ሀብታሙ።
እንግዲህ ሁለታችሁም ከትውልድ ኢትዮጵያውያን ጋር በተደጋጋሚ በሚያገናኟችሁ ስራዎች ውስጥ ተሳትፋችኋል። በርካታ ኢትዮጵያን በሚኖሩበት የዋሽንግተን ሜትሮ ቀጠና ውስጥም ነው የምትኖሩት። በግል ምልከታችሁ ኢትዮጵያውያን የአሜሪካን ምድር ከመርገጣቸው በፊት ስለ ሀገሩ ባህልና ስርዓት ያላቸውን የቀደመ እውቀት እንዴት ትገመግሙታላችሁ? ምን ያክል በቂ ነው ብላችሁ ታስባላችሁ? ሐምራዊት ከአንቺ ልጀምርና ወደ አብርሃም አመራለሁ።
እሺ፣ በቅድሚያ ከእንደገና መልሼ አመሰግናለሁ ይህን እድል ስለሰጣችሁኝ። ኢትዮጵያውያን ከአሜሪካ ከመምጣታቸው በፊት ስለዚህ ሀገር ሲስተም፣ ስለዚህ ሀገር ኑሮ ያላቸው እውቀት በጣም ያነሰ ነው ብዬ ነው እኔ ካየሁት፣ ከኤክስፒሪየንስ ካገኘኋቸው ሰዎች ያየሁት። ያው ትንሽ ተሽሏል ከድሮ፣ ምክንያቱም ኑሮ በአሜሪካ የሚሉ አይነት ሰዎች ትንሽ ሰውን እንዳነቁት ሰዎች ይናገራሉ። ግን ስቲል በጣም የተሳሳተ አመለካከት ነው ያለው። እንኳን ሌላው ቀርቶ ያው ስራ በጣም ቢዚ እንደሚያደርግ ሰው ራሱን መቻል እንዳለበት ኑሮ ሩጫ እንደሆነ ቢያውቁ እንኳን ውስጥ ጠልቀው አያውቁትም የችግሩን ጥልቀት። ምን ያህል ሰው በተለይ አዲስ መጥቶ እዚህ ሀገር ለመለማመድ እንዴት ከባድ እንደሆነ፣ የወረቀት የማግኘት ሂደት እንዴት ከባድ እንደሆነ፣ ትምህርት ለመማር ያለውን ተግዳሮት፣ ብቸኝነት የሚያመጣውን ተግዳሮት አያውቀውም ጥልቀቱ። እና እኔ ካጋጠሙኝ ሰዎች እኔ ጋር ከሚመጡ ሰዎች ወደ 90% በጣም ደንግጠው ነው የማገኛቸው። አሜሪካ እንደዚህ ነው ወይ ብለው ሻክድ ሆነው ነው የማገኛቸው።
በጣም አመሰግናለሁ ሐምራዊት። አብርሃም ወደ አንተ ልምጣ። ወደዚህ ሀገር ከመጣህ ወደ 6 ዓመታት ተጠግተዋል። የግል ልምድም ተነስተ ልታነሳልን ትችላለህ። ኢትዮጵያውያን ወደ አሜሪካ ከመምጣታቸው በፊት እዚህ አካባቢ ያያቸውን ያገኛቸው ሰዎች ያላቸውን እውቀት ምን ያክል ተገመግመዋል? በቂ ነው ብለህ ስታስባለህ ወይ?
አመሰግናለሁ በድጋሚ ሀብታሙ። እንግዲህ አሜሪካ አሁን ይቅርታ 6 ዓመቴን ልይዝ ነው። እንግዲህ የራሴ ልምድ ለመናገር ያው ወደዚህ ሀገር ሙቭ ከማድረጌ በፊት የራሴ የነበሩኝ ግምቶች ነበሩ። ዋናው ትልቁ ነገር ለእኔ እንግዲህ ብዬ የማስበው ትራንዚሽኑ ነው። ማለት ከኢትዮጵያ ወደዚህ ስንመጣ የዚህን ሀገር ባህልና የስራ ሁኔታ፣ ማህበራዊ ህይወቶችን እና የመሳሰሉት ነገሮችን ተረድቶ ቀጥታ ወደ መሰረታዊ ኑሮ ውስጥ ለመግባት በጣም አንዳንዴ ሊያስቸግር ይችላል። እሱ ምን ማለት ነው? ግንዛቤ የሚሰጥ ሰው ቅድም ሐምራዊ እንዳለችው በሚዲያውም ይሁን በጓደኛ በቤተሰብ የመሳሰሉት ሰው ሀሳብ የሚሰጥ ሰው ከሌለ እኔ አሁን ለምሳሌ ብቻዬን ነው ወደዚህ ሙቪ ያደረኩት። የማውቀው ምንም አይነት ቤተሰብ አልነበረኝም። አንድ ጓደኛዬ ነበረ። እሱ በብዙ ረድቶኝ እዚህ ዋሽንግተን ዲሲ ሙቪ እንዳደረግ አድርጎኝ ከዛ እሱ ጋር ለጥቂት ጊዜ ሆኜ ነው ስራ ማግኘት የቻልኩት። እና ግን አትሊስት እኔ እንኳን በራሴ ኦንላይን ያሉ ሪሶርሶችን በመጠቀም የት ጋ መንጃ ፈቃዴን የት ጋ እንደማወጣ፣ የት ጋ ስራ ማመልከት እንደሚገባኝ የመሳሰሉት ነገሮችን መረዳት ስለታልኩኝ ነገሮች ትንሽ ቀለውልኛል። መጀመሪያ ግን ምናልባት እነዚህን ነገሮች በቀላሉ ደግሞ ማግኘት የማይችል ሰው ብዙ ነገሮችን በጣም ሊወሳሰብበት ይችላል። ሐምራዊ ቅድም ገልጸዋለች፣ ሁሉ ነገሩ አዲስ ስለሆነ ሰዎች ቶሎ ተስፋ የመቁረጥ ወይ ደግሞ የመበሳጨት ነገሮች ውስጥ ሊገቡ ይችላሉ። ምክንያቱም ብዙ ሰው እንግዲህ የሚገምተው የሚመጣውም ራሱን ለውጦ ቤተሰቡን ለመለወጥ ስለሆነ ቶሎ ብሎ ወደ ስራ ውስጥ ዓለም ውስጥ ባለመግባቱ የሚፈልገው ነገር ውስጥ ቶሎ አለመግባቱ ትንሽ ጫና ሊፈጥርበት ይችላል እና ዋናው ነገር ብዬ ማስበው ከዛ ወደዚህ ሲመጣ ያለውን ትራንዚሽን የሚያስረዳ ሰው ያስፈልጋል። ኦር ደግሞ አሁን የጊዜው የኢንተርኔት ነው፣ ሰዎች ባሉበት ቦታ ሆነው እዚህ ሀገር ስላለው ነገሮች ቶሎ ራሳቸውን ራሱ አስተምረው ከዛ በኋላ ሲመጡ ምን እንደሚጠብቃቸው ማወቅ ያለባቸው ይመስለኛል።
በጣም አመሰግናለሁ አብርሃም። በእናንተ እይታ በርካታ ትውልድ ኢትዮጵያውያንን ለችግር ዳርጓል ወይንም ደግሞ መጠቀም የሚገባቸውን ያክል እንዳይጠቀሙ ከልክሏቸዋል የምትሉት ጉዳይ ምንድን ነው? የሀገሩን ባህል አለማወቅ ነው? ቋንቋ ነው? ወይንስ ስርዓቱን በደንብ አለመገንዘብ ነው? ሐምራዊት ወደ አንቺ ልመለስ።
እሺ፣ በጣም ጥሩ ጥያቄ ነው። የሚጎዳው አንደኛ ቅድም አሁንም ወንድሜ እንዳለው ኤክስፔክቴሽን ነው። ምክንያቱም ይዘውት የመጡት ነገርና የሚያዩት ነገር ኮምፕሊትሊ ስለሚለይባቸው ያ በጣም ያሳዝናቸዋል፣ ሰዎችን ልባቸውን ያስወድቀዋል። ከዛ በኋላ ሌላው ዋናው ሰዎችን የሚጎዳው ነገር እውቀት ሪሶርስ አለማግኘት፣ ለህይወት አስፈላጊ የሆኑ ሪሶርሶችን አለማግኘት ነው። ምክንያቱም ሰዎች አስበውት የመጡት ሌላ ነገር ነው። የብዙ ሰው ምናልባትም ባክግራውንድ ኢትዮጵያ ምናልባት ጥሩ ትምህርት ተምሯል፣ እዚህ መጥቼ ደግሞ ስራ አገኛለሁ ጥሩ ስራ አገኛለሁ ብሎ ይፈልጋል። ከዛ ከትምህርት ጋር በተያያዘ የሚፈልጉትን እውቀት ምንጭ ማጣት ያ በጣም ሰዎችን ፍራስትሬት ያደርጋል። ኢቭን እንኳን ቢያገኙ እንኳን የትምህርት እውቀት እንኳን ቢያገኙ እንዴት ነው የሚከፍለው? እንዴት ነው የማቻችለው? ከስራዬ ጋር ከኑሮዬ ጋር እንዴት ነው እየከፈልኩኝ ሬንት እየከፈልኩኝ የሚለው ነገር ይዘውት የመጡት ህልምና እዚህ የሚጠብቃቸው ነገር ያው እንትን ሲያደርጋቸው በጣም እሱ በጣም ከባድ ያደርግባቸዋል። ሌላው በጣም ሰዎችን ከባድ የሚያደርግባቸው በተለይ የሚቀበሏቸው ሰዎች በጣም ማተር ያደርጋል። እዚህ ያለው ሰው ደግሞ የራሱ የሆነ ጫና፣ የራሱ የሆነ ሩጫ አለው፣ የራሱ የሆነ ደግሞ ህይወትን የሚያይበት አስተሳሰብ አለው። ስለዚህ ለምሳሌ አንድ ሰው መጥቶ ትልቅ ቦታ ደርሳለሁ ብሎ ይመጣል። ምናልባት የሚቀበለው ሰው ኧረ እባክህ እሱን ተወው፣ ዝም ብለህ 7-11 ጀምር እንደዚህ ሊለው ይችላል። ያኔ በፊት የነበራቸውን የመተማመን በጣም ያጣሉ። ምክንያቱም አዲስ ሀገር ስለሆኑ እንደ አዲስ ነው የሚጀምሩት እና ኮምፕሊትሊ በቃ ኮንፊደንስ ሉዝ ያደርጋሉ። አንድ መጨረሻ ልጨምር፣ ወረቀት በጣም ብዙዎችን የሚያስከብድ ነገር የወረቀት ጉዳይ። ምክንያቱም ከዚህ ከወረቀት ጋር አይኖ ወርክ ፐርሚት ብዙ ጊዜ ትንሽ ቶሎ ይሰጣል፣ ግን ስቲል ያ የወረቀት ጉዳይ በተለይ ደግሞ በትምህርት የሚመጡ ወጣቶች እነሱ በጣም ሲቸገሩ ያለው። ምክንያቱም የሚመጡበት ትምህርት ቤት እነዚህ ስካለርሽፕ ምናምን ብለው የሚመጡ ልጆች ብዙ ጊዜ 6 ወር ምናምን ነው የሚያቆያቸው ትምህርት ቤቱ። ከዛ መክፈል ሲያቅታቸው ይወጣሉ። ከዛ በጣም ይጎዳሉ። እነሱ በጣም ሲጎዱ ማለት ያው አልፈው የሚወጡ ብዙዎች ቢኖሩም ሲጎዱ አይቻልም።
በጣም አመሰግናለሁ ሐምራዊት። አብርሃም፣ በተለይ አንተ በማህበራዊ ግልጋሎት ዘርፍ ውስጥ በተሰማራ ተቋም ውስጥ እንደማገልገልህ ከልጆች አስተዳደግም ሊሆን ይችላል ወጣቶች እርስ በርስ ካላቸው ግንኙነት አንጻርም ለተለያዩ ችግሮች ሲዳረጉ አይተህ ሊሆን ይችላል። በአንተ እይታ በርካታ ትውልድ ኢትዮጵያውያንን ለችግር ዳርጓል ወይንም ደግሞ መጠቀም የሚገባቸውን ያክል እንዳይጠቀሙ ከልክሏቸዋል የምትላቸው ጉዳዮች ይኖሩ ይሆን?
አመሰግናለሁ ሀብታሙ። በድጋሚ እንግዲህ አንተም እንደጠቀስከው ምናልባት መጀመር ካለብኝ ከህጻናት አስተዳደግ ጋር በተያያዘ ያጋጠመኝን እንደው አንድ ምሳሌ ለመጥቀስ ያክል አባት እዚህ ለብዙ አመት እዚህ ይኖራል። እናት ከልጇ ጋር እዚህ ጆይንት አደርጋቸዋለች፣ ትቀላቀላቸዋለች። ከዛ ልጁ ኦልሞስት 13-14 አመቱ ነው እና ትምህርት ቤት እንግዲህ አሜሪካ ባህሉ ፈጽሞ የተለየ ነው ከኢትዮጵያ እና ልጆችን አካላዊ ጥቃት ማድረግ አይቻልም። አካላዊ ጥቃት ማለት እኛ ሀገር እንግዲህ ልጆች ሲያጠፉ በቀበቶም በትንሽ በአጩሜም በምናምን የተለመደ ነው። አሁን ምናልባት እየቀረ እንደሆነ እሰማለሁ፣ ግን እዚህ ደግሞ ፈጽሞ ያ ነገር የተከለከለ ነው እና አባት ያንን ነገር አትሊስት በጥቂቱም ቢሆን ተረድቷል። እናት አዲስ ስለነበረች ልጁን ያው ስርዓት ለማስያዝ የምትጠቀማቸው ነገሮች ነበሩ። ያ ነገር ክስ ደርሶባቸው ብዙ ውጣ ውረድ ውስጥ እንደገቡ አይቻለሁኝ። ይሄ ነገር አሁን ባህሉን ካለማወቅ እና እዚህ ሀገር ምን እንደሚፈቀድ ምን እንደማይፈቀድ ካለማወቅ የተነሳ ነገር የሚመጣ ነገር አለ። ልጁም ቢሆን ኢትዮጵያ የለመደውን ነገር አሁን ለምሳሌ እንደ ቀልድ አንድ የክላስሜቱን እገልሃለሁ ብሎ ተናግሯል ተብሎ ለሶስት ቀን ለአራት ቀን ሰስፔንድ አድርገውታል። ከትምህርት ቤት እንዲቀር ተደርጓል። እና ነገሮችን እዚህ ሀገር በጣም ሲሪየስ ነው እና የሚወስዱት እገልሃለሁ አለ ተብሎ በጣም ትልቅ ነገር ተደርጎ ነው ሲወራ የነበረው ትምህርት ቤት ውስጥ። እና ኢትዮጵያ እንግዲህ እንደ ቀልድ ማናችንም አንተ ዛሬ እገልሃለሁ ማለት የተለመደ አይነት አባባል ሊመስል ይችላል። እና እነዚህ ጥቃቅን የሚመስሉ ነገሮች እንዴት ከማህበረሰቡ ጋር እዚህ ካለ ልጆች ጋር ወር ደግሞ ቤተሰቦች ጋር አብሮ ከሚሰሩ ሰዎች ጋር እንዴት ራሱ መግባባት እንደሚቻል ምን እንደሚፈቀድ ምን እንደማይፈቀድ ያንን ነገር ማወቅ ብዙ ነገሮችን ያቃልላል ብዬ አስባለሁ። በተረፈ ግን ዋና ዋና ነገሮች ብዬ ደግሞ ማስበው ኑሮን እዚህ አካባቢ ምናልባት ሊያከብዱ ይችላሉ ብዬ ማስበው አንደኛው ነገር ፍርሃት ነው። ሰዎች ያው እኔንም ጨምሮ ከኢትዮጵያ እንደመምጣታችን አዲስ ነገር ለመጀመር ቋንቋውን ለማወቅ አዲስ ነገር ለመማር አዲስ ሰዎችን ለመተዋወቅ ወይ አዲስ ስቴት ለመሄድ ፍርሃት አለ እና ያ ፍርሃት ደግሞ ብዙ እድገታችንን የሚጎዳ ነገር መስሎ ይታየኛል። ሌላ ለመጨመር ምናልባት ደግሞ መመቻቸት ይመስለኛል። አንዳንድ ሰው ልክ እንደመጣ አንድ ስራ ይገባል። ከዛ ያችን ስራ ምናልባት 15 ዓመት 20 ዓመት ወር እንደዚህ ሊሰራ ይችላል። ግን አሁን ጊዜው ብዙ እድል ያለበት ጊዜ ከመሆኑ አንጻር እና እንደምንም አንድ ሰው አራት ወር አምስት ወር ስድስት ወር ትንሽ ነገር ታክሶ የሆነች ነገር ላይ ኢንቨስት ቢያደርግ ራሱ ላይ ቶሎ መለወጥ ይችላል። አዲስ ስራ መጀመር ይችላል። ጥሩ ገንዘብ ማግኘት ይችላል። ቤተሰቡንም ሆነ ራሱን መደገፍ ይችላል። እና ባሉበትም አለመቅረትና አለመመቻቸት ወሳኝ ነገር ይመስለኛል። ምናልባት አንድ ነገር ለመጨመር ትዕግስት ነው ወሳኙ ነገር እሱ ይመስለኛል። እዚህ ልክ እንደመጣ እኔ አሁን ለምሳሌ የማስተርስ ዲግሪን እንደጨረስኩኝ ወደ ዋሽንግተን ዲሲ ሙቭ ሳደርግ ከሚዙሪ ከሚባል ስቴት ስራ መፈለግ ነበረብኝ። እስከ ስራ እስከማገኝ ግን እንደምንም አትሊስት መሰረታዊ ፍላጎቶቼ ለማሟላት መስራት ነበረብኝ። ፓርኪንግ ሰርቻለሁኝ እና እዛ አንድ ወር ምናምን ገደማ ሰርቻለሁ። በአጋጣሚ ቶሎ ስራ አገኘሁኝ እና ያ ስራ በጣም ከባድ ነበረ፣ ቻሌንጂንግ ነው። ግን እንደምንም እዛች ጋር ለጥቂት ጊዜም ቢሆን ትዕግስት አድርጌ ወደ መፈልገው ቦታ ገብቻለሁ። እኔ እድለኛ ሆኜ አንድ ወር ብቻ ሰራሁኝ ያንን ስራ። ግን ሰዎች ምናልባት በዛ ስራ ላይ ለረጅም ጊዜ ሊቆዩ ይችላሉ። ትዕግስት ካደረጉ ግን የሚፈልጉትና እነሱ ወደሚያልሙበት ደረጃ መድረስ የማይቻልበት ምንም ምክንያት የለም። ያንን ደግሞ በብዙ በማውቃቸው ሰዎች አይቻለሁና አራት ወር አምስት ወር ጥቃቅን የሚባሉ ኮርሶችን አሁን በተለይ በአይቲ ለትንሽ ጊዜ ወስደው ታምረው አሜሪካኖች ከሚሰሯቸው ትላልቅ ድርጅቶች እኩል በጥሩ ገንዘብ እየተከፈላቸው ሲሰሩ የገዛ ጓደኞች አይቻለሁ እና ይሄ ልምድ ጥሩ መስለው ይሰማኛል።
ለውይይት የያዝኩት ሰዓት እየተጠናቀቀ ነው። ከመጠናቀቁ በፊት ግን አንድ ሀሳባችሁ እንድታጋሩበት የምፈልገው ጉዳይ አለ። ያልናቸው ችግሮች አሉ። ያም ሆኖ ግን አሜሪካ አሁንም በርካታ መልካም አማራጮችና መልካም በረከቶች ያሉባት ሀገር ስለመሆኗ ይነገራል፣ ይታመናል። እነዚህን በረከቶችና የስኬት ናሙናዎች ኢትዮጵያውያንም ተጠቃሚ እንዲሆኑ ያስችላሉ የምትሏቸውን የተወሰኑ መላዎችን እንድታጋሩ እንፈልጋለሁ። ከሐምራዊት ልጀምር። ሐምራዊት፣ በሞንትጎመሪ ዩኒቨርሲቲ ውስጥ ካለሽ ልምድ አንጻር በተለይ ትምህርትና ከትምህርት ጋር የተገናኙ እድሎችን በመጠቀም ዙሪያ የተወሰኑ ሀሳቦችን ብታጋሪኝ እመርጣለሁ። አመሰግናለሁ።
እሺ፣ የሚያስፈልገው ነገር በዚህ ሰክሰስ ለመሆን የሚያስፈልገው ነገር አንደኛ ብዬ የማስበው አሁን ወንድሜ እንደተናገረው መጀመሪያ ያለን ተግዳሮት ማንም ሰው ላይ እንደሚኖር መጀመሪያችን መጨረሻ እንዳይደለም ማወቅ። እኔ ሁል ጊዜ ለሰዎች የምለው ምንድን ነው፣ መጀመሪያ ለምን ኢትስ ኦኬ ሽንት ቤትም ቢሆን ጥረጉ፣ ኢትስ ኦኬ። እዚህ ሀገር ኦፖርቹኒቲ ያለበት ሀገር ነው። ዋናው አይምሯችሁ አይመታ። ዋናው አይምሯችሁ ትልቅ ቦታ ይሄ እንጂ ከስር መጀመርን አትፍሩት። እና ይሄ ከስር መጀመሪያ ሁሉም ሰው ሲመጣ ከስር ነው የሚጀምር። እና ከስር የመጀመርን ነገር እንደ መጨረሻ አድርጋችሁ አትዩት። ሁል ጊዜ ከፍ ያለ ቦታ እዩ ነው የምለው። ከዛ በኋላ ደግሞ ሌላው በጣም ሰውን የሚጠቅም ነገር መድፈር፣ በእኛ ባህል የሚያቀተን ነገር የምናጣው ነገር መድፈር ነው። የምናወራው ሁሉም ነገር እርስ በርሳችን ነው። ሄደን ሪሰርች አናደርግም። ወተን ኮሌጆች፣ ዩኒቨርሲቲዎች ያሉበት ቦታ ሄደን መድፈር በጣም ኢምፖርታንት ነው። ምንድን ነው እኛ ቋንቋው እጥረት ብቻ አይደለም፣ ቋንቋውን ጮክ ብለን ማውራት ደፍረን ማውራት እንፈራለን በባህላችን። ሌሎች ሀገር ሰዎች ግን እንደዛ አይደሉም እና ቋንቋ ካላወሩት አይማርም እና ደፍሮ ማውራት እየተሰባበረም እንግሊዝኛ ምንትን እያለ ቢሆን መጠየቅ፣ ማውራት፣ ባለሙያዎች ጋር እየሄዱ ማነጋገር። መድፈር በጣም ኢምፖርታንት፣ ከካምፈርት ዞን መውጣት። ምክንያቱም እዚህ አካባቢ መጥፎነቱ ምንድን ነው፣ በቃ ያለነው ኮምፈርት ዞን ውስጥ ነው። ከአበሻው ጋር ብቻ ነው የምንውለው፣ ሁሉን ነገር የምናደርገው ከአበሻው ጋር ነው እና አንዳንድ ጊዜ ያ ፍቅሩን ጥሩ እንዳለ ሆኖ ግን አንድ አይነት ነገር ነው መስራው ወተን እንዴት ነው ለየት ያለ ነገር ማድረግ እንፈራለን ማለት ነው። ከዛ ሞያ ውስጥ መግባት በጣም ኢምፖርታንት ነው። መማር በጣም ወርድት ነው። አጫጭር ኮርሶች ብዙ አሉ። የሞያ ኮርሶች በአይቲ ብትለው ምንድን ይሄ ሜንተነንስ ዙሪያ፣ በጤና ዙሪያ፣ በተለያየ ዙሪያ፣ በቤት ማሻሻጥ ዙሪያ ብዙ አሉ። በባንክ ዙሪያ መማር በጣም ኢምፖርታንት ነው። አጣርቶ ቋንቋ መማር በጣም ኢምፖርታንት ነው። ከዛ አልፎ ደግሞ ዲግሪን አስለውጦ የኢትዮጵያን ዲግሪ እዚህ መቀጠልም ካለበት በፕላን መሄድ፣ ዝም ብሎ ሁሉን ነገር መለዋወጥ አንዱ ሲል ሳይሆን ባለሙያዎችን አነጋግሮ በፕላን መሄድ በጣም ኢምፖርታንት ነው። ብዙ ጊዜ ሰዎች ሲያረጉ ማየው 3-4 ነገር 5 ነገር ይዙና ግራ ይገባቸዋል። ግን ባለሙያዎችን እያነጋገሩ መጀመሪያ ይሄን ሾርት ተርም ጎል ይሄ፣ ከዛ ሎንግ ተርም ጎል እያሉ ማድረግ፣ ከዛ ራስን መጠበቅ፣ አይምሮን መጠበቅ በጣም ኢምፖርታንት ነው። የሆነ በመጨነቅ ራስን በማስጨነቅ ምንድን ነው የሚሆነው? ውስጣቸው ጭራሽ ተስፋ እንዲቆርጥ ያደርጋል። ግን መረጋጋት፣ ራስን ፖዘቲቭ በሆኑ ሰዎች መክበብ ሰላም ስንሆን ነው ብዙ ነገር ማድረግ የምንችለው። እና ያሉን ጓደኞች፣ አጠገባችን ያሉ ጓደኞች በጣም ማተር ያደርጋሉ። እንደዛ ስንሆን እና ህልማችንን አላይቭ ስናደርግ፣ ደፍረኖተን ስንጠይቅ፣ ስናጣራ፣ ስቴፕ ባይ ስቴፕ በትንሽም ቢሆን ጀምረን ስንሰራ ትልቅ ቦታ የሚደርሱ እኔም በጣም ብዙ ሰዎች አይቻለሁ። በጣም ብዙ ሰዎች ከስር ጀምረው በጣም ሰክሰስፉል የሆኑ ሰዎች አይቻለሁ። እና ዋናው አይምሮን መጠበቅ፣ ትልቅ ቦታ ማየት እና ወደ ግብ ቀስ በቀስ መስራት ነው እላለሁ።
በጣም አመሰግናለሁ ሐምራዊት። ያሉኝ 2 ደቂቃዎች አሉ። አብርሃም፣ ያንተን የማጠቃለያ ሀሳብ እናዳምጥ እዚህ ላይ።
ሀብታሙ፣ እንግዲህ እንደገና በድጋሚ እንግዲህ ማስታወስ ያስፈልጋል ብዬ የማስበው ነገር እንግዲህ የትምህርት ጉዳይ ነው እና አሁን ለምሳሌ ወጣቶች ከሆኑ ኦር ሀይ ስኩል አካባቢ ላይ ያሉ ከዛም ደግሞ ከፍ ያሉ ወጣት ጎልማሶች ከሆኑ የዩኒቨርሲቲ ድሎች እንደልብ ናቸው። እዚህ ሀገር ምናልባት ትንሽ ትዕግስት ይፈልጋል፣ ጊዜ ይፈልጋል። ከዛ ደግሞ ለረጅም ጊዜ በቆራጥነት እነዚህ ድሎች የስኮላርሽፕ ድሎችን ማመልከት ይጠይቃል። ግን ድሎች በጣም ብዙ ስለሆኑ ትዕግስቱ ካለ ወጣቶች፣ በተለይ ጎልማሶች፣ በሃይስኩል ላይ ያሉ ሰዎች የዩኒቨርሲቲ እድሎችን በቀላሉ ሊያገኙ ይችላሉ። በተለይ ደግሞ የሁለተኛ ዲግሪያቸውን ለመስራት ማስተርሳቸውን ማለት ነው። እኔም ጓደኛዬ እንደ ቀልድ ነግሮኝ ነው የማስተርስ እድሉን አግኝቼ ወደዚህ የመጣሁት አመልክቼ እና ብዙ ጓደኞቻችን አመልክተን እንደ አጋጣሚ እኔ ያንን እድል ማግኘት ችያለሁኝ። እና ምናልባት ደግሞ ጎልማሳዎች ደግሞ ለሆኑ ሰዎች ደግሞ ቅድም ሐምራዊ እንደጠቀሰችው ነው ዋናው ነገር ምናልባት ቋንቋ ዋጋ ነው። ቋንቋው ብዙ እድሎችን ይከፍታል። ሰዎች እንደምንም እዛ ባሉበት ሁኔታ ዩቲዩብንም ኢንተርኔት ላይ ያሉ ብዙ ሪሶርሶች ስላሉ እነዛን ሪሶርሶች ተጠቅመው መጀመሪያ ቋንቋቸውን አሻሽለው ከዛ በኋላ በነፃ የሚሰጡ ብዙ አጫጭር ኮርሶች አሉ። ቅድም እሷም እንዳለችው ዩቲዩብ በራሱ በጣም ብዙ ያልተወራለት ትልቅ የትምህርት መድረክ ነው። እኔ ብዙ በግሌ ብዙ የምጠቀምበት ነው።
አብርሃም፣ በጣም አመሰግናለሁ። ያለኝ ሰዓት እንዳለቀ ኢንጂነሩ እየነገረኝ ስለሆነ ስላቋረጥኩ በጣም ይቅርታ። ነገር ግን ሁለታችሁም ሐምራዊት ተስፋና አብርሃም ወልደ ጊዮርጊስ ትውልደ ኢትዮጵያን ስለ አሜሪካ ቀድመው ቢያውቋቸው ስለምንላቸው ጉዳዮች ሀሳባችሁን ስላጋራችሁልን በእጅጉ አመስጋኞች ነን። መልካም ቀን ይሁንላችሁ።
እናመሰግናለን ሀብታሙ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅታችንን ነው። በዓለም የሳይንስ መድረክ የሚታወቁት ፕሮፌሰር ዘረሰናይ ዓለም ሰገድ በቅርቡ የፖንቶፊካል የሳይንስ አካዳሚ አባል ሆነው ተመርጠዋል። የሉሲ ልጅ እየተባለች የምትጠራውን የሰላም ቅሪተ አካል ግኝትን አስመልክቶ የተደረገውን ጥናት የመሩት ፕሮፌሰር ዘረሰናይ ዓለም ሰገድ በቺካጎ ዩኒቨርሲቲ ባዮሎጂካል አንትሮፖሎጂ መምህር የቅድመ ሰው ጥናት ተመራማሪ ሲሆኑ ደረጀ ደስታ ስለተመረጡበት አካዳሚና በሙያቸው ዙሪያ አነጋግሯቸዋል። እንደሚከተል ያቀርበዋል።
ፕሮፌሰር ዘረሰናይ ጤና ይስጥልን። የት ነው ያሉት? አሁን ከሱ ልጀምር።
አመሰግናለሁ ደረጀ። አሁን ያለሁት ሺካጎ ነው። የምሰራውም በሺካጎ ዩኒቨርሲቲ ፕሮፌሰር ነኝ። እዛ ያው አስተምራለሁ፣ ምርምር እሰራለሁ።
ምንድን ነው የሚያስተምሩት?
የማስተምረው ባዮሎጂካል አንትሮፖሎጂ ነው። በድምሩ ያው አንትሮፖሎጂ ማለት ነው። የኔ ሙያዬ ደግሞ ፔሊዮ አንትሮፖሎጂ ይባላል። እሱም የቅድመ ሰው ጥናት ማለት ነው።
ቺካጎ ነው ያሉት። ቺካጎ ደግሞ እንደ አውሮፓ አቆጣጠር በ2015 እንደዚሁ ሌላ ለአሜሪካ የሳይንስ እና የጥበብ አካዳሚ እንደዚሁ ከስምንት አባላት ሳይንቲስቶች ጋር የተመረጡ መሆኑን ከዚህ በፊት አንብቤያለሁ። ኢትዮጵያ ታይምስ ላይ ይመስለኛል ያነበብኩት። ስለ እሱስ ምን ይነግሩናል?
መጀመሪያ በ2012 የአሜሪካን አሶሲዬሽን ፎር አድቫንስመንት ኦፍ ሳይንስ የሚባል በሙያቸው ለሳይንስ ለየት ያለ አስተዋጽኦ ያደረጉ ሳይንቲስቶች የሚገቡበት ማህበር ነው። ከዛ የዛሬ 2 ዓመት ደግሞ 2021 አሜሪካን አካደሚ ፎር አርትስ ኤንድ ሳይንስስ የሚባለው ይሄ ደግሞ የሳይንስ ብቻ ሳይሆን በሙያቸው ኤክሰለንስ አይ ቲንክ በአማርኛ የመጠቁ ብለህ አስቀምጠው ለጊዜው እንደዛ ከሆነ ግን ኤክሰለንስ ያሳዩ ሰዎችን እስከን ኦፕራ ዊንፍረም ጭምር በአርት ማለት ነው የሚገቡበት አካደሚ ነው። እንግዲህ ሁለቱም ጋር ማን እንደሚመርጥህም ማን እንደሚጠቁምህም አታውቅም። ያው ደብዳቤው ሲደርስ ብቻ ነው የምታውቀው። እና የመጀመሪያው አሜሪካን አሶሲዬሽን ፎር አድቫንስመንት ኦፍ ሳይንስ፣ ሁለተኛው ደግሞ አሜሪካን አካደሚ ፎር አርትስ ኤንድ ሳይንስስ የሚባሉ አባል ነኝ ማለት ነው። እንግዲህ የአሜሪካን አሶሲዬሽን አካደሚ ኦፍ አርትስ ኤንድ ሳይንስስ ማለት ቤዚካሊ አሜሪካ እንደ ሀገር ሲጀመር ጀምሮ የተሰራና ከመጀመሪያዎቹ አባላቶች አንዱ ለምሳሌ ራሱ ፕሬዚደንት ጆርጅ ዋሽንግተን የመጀመሪያ አሜሪካ ፕሬዚደንት አባል የሆነበት ማለት ነው። እና እንግዲህ ከበድ ያለ ምልመላ ይመስላል።
ምንድን ነው በዚህ በካቶሊክ ቤተክርስቲያን ስር ባለው በዚህ በሳይንስ አካዳሚ የተመረጡት ምን እንደሆነ ይንገሩን።
ፖንቲፊካል አካደሚ ኦፍ ሳይንስስ ማለት በቫቲካን የሚገኘው ፖፕ ፍራንሲስ የሚመራው የቫቲካን ቸርች ነው። እንግዲህ አካደሚው እዛ ውስጥ ነው ያለው። አንድ ነገር ማስገንዘብ ያለብን ምናልባት ቫቲካን ሲባል የሃይማኖት ቦታ ብቻ ሳይሆን የራሱ ባንክ፣ የራሱ ቴሌ፣ የራሱ አክቲቪቲዎች ያሉት እንዲሁም የራሱ አክቹሊ ስዊስ አርም ጋርድ የሚባል የራሱ ሁሉ ወታደር ያለው እንደ ሀገር አክት የሚያደርግ ቦታ ነው። እንግዲህ የሚመራው በፖፑ ነው። እዛ ውስጥ የፖንቲፊካል አካደሚ ኦፍ ሳይንስስ የሚባለው ከዓለም የተወጣጡ 80 ሰዎች አባል የሆኑበት፣ እነዚህ ሰዎች ደግሞ በሳይንሱ ዓለም ስራቸውን ሲሰሩ አበርክቷቸው ታይቶ ተመርጠው የሚገቡበት ነው። እንግዲህ ዋናው ዓላማው ምናልባት ቫቲካን ዋናው ዓላማው ሃይማኖታዊ ቢሆንም ከሳይንስ ጋር ካልተግባቡ ለኤግዚስተንሳቸውም ጥሩ እንዳልሆነ ይገባቸዋል። ምክንያቱም ሳይንስ ነው እንግዲህ ዓለምን የሚያስተዳድረው በብዙ መንገድ እንደምናየው አሁን። ስለዚህ ዓለም በሳይንስ ደረጃ እየደረሰች ብለው የተገኘን እውቀት ከሃይማኖታቸው ጋር ወህደው እንዴት አድርገን ነው የእነሱን ምእምናን የራሳቸውን ምእምናን የምናስተዳድረው የምናግዘው የምንቆየው ብለው ያስባሉ ማለት ነው። ሲመርጡ ግን የዛ ሰው ሃይማኖት አይታይም፣ የዛ ሰው ባክግራውንድ አይታይም። የሚታየው በሳይንስ ዓለም ያበረከተው ስራ ከፍ ያለ ነው ወይስ አይደለም የሚለው ብቻ ነው አይተው መልምለው የሚያስገቡት። እና የአካደሚ እውቀት አዲስ እውቀት በሚመነጭበት ጊዜ ኮንፈረንስ እየተካሄደ እነሱም ሳይቀሩ እዛ ውስጥ ያሉ ጳጳሳትም ሳይቀሩ ቁጭ ብለው ያዳምጣሉ። የሚያዳምጡትም ስለ ስተም ሳይንስ ሊሆን ይችላል፣ ስለ ኤምብሪዮሎጂ፣ ስለ ካንሰር ሊሆን ይችላል፣ እኔ ስለማጥነው ስለ ሂውመን ኤቮሉሽን ሊሆን ይችላል። ሳይንስን በሳይንስነቱ ነው የሚያዩት፣ ምክንያቱም ጥቅሙን ከፍ አድርገው ስለሚገነዘቡት ማለት ነው። እንግዲህ ይሄኛው ፖንቲፊካል አካደሚ ኦፍ ሳይንስስ የተመሰረተው በ1603 ነው። እንግዲህ ከ500 ዓመት በፊት ማለት ነው።
ምን ምን የምርምር ስራዎችን ሰርተዋል? እንግዲህ ከዚህ በፊት በኢትዮጵያ ደረጃ ያው ከሉሲ ልጅ ጀምሮ ኤች ሰላም ከሚባለው የቅሪተ አካል ጀምሮ በአገር ውስጥ ማለት ነው እሱ ትልቁ መንደርደሪያ የሆነት ነው የሚመስለው። ከዛ በኋላ እየሰሯቸውና አሁንም እየሰሯቸው ያሏቸው ነገሮች በተለይ ለዚህ አሁን ለተመረጡበትን ቦታ እንዲመረጡ ያደረጉትና አሁን እየሰሩ ያሉት የምርምር ስራ ምን እንደሆነ ቢነግሩን።
ዋስዋጡ አርግ ያለው ግን ሁለት ነገር ልጥቀስል። የመጀመሪያው የድንጋይ መሳሪያ መቼ ተጀመረ የሚለው የሰው ልጅ ከተፈጥሮ ጋር በጥርሱና በእጁ ከመገናኘት ባሻገር መሳሪያን ይዞ ከተፈጥሮ ጋር ከሌሎች እንስሳት ጋር መገናኘት በሚጀምርበት ጊዜ ከላንድስኬፑና ከኢንቫይሮንመንቱ ጋር ያለው ሁኔታ ኮምፕሊትሊ ተቀይሯል። ያ መቼ ተጀመረ የሚለው በኔ የሚመራ ቡድን ወደ 3.5 ሚሊዮን ገደማ እንደተጀመረ የሚያሳይ ግኝት አግኝቷል። ይህም ማለት አሁን እኛ አይፎን ብለን የምናወራው ይሄ የተራቀቀ ሮኬት ብለን የምናወራው የመጠቀ ይመስልናል፣ ግን ዋናው መጥቀት የተጀመረው ያ የመጀመሪያው ሰው አፍሪካ ውስጥ ያችን ድንጋይ አንስቶ ጠርቦ መጠቀም ሲጀምር እሱ ነው ሜይን ጃምፕ የሚባለው። እና እሱን የሚያመላክት ግኝት ያገኘው የኔ ቡድን ነው። ሁለተኛው ቅድም ተጠቀስከው ሰላም የተባለው ግኝት የተሟላ አካላት ስላለው የሰው ልጅ የጭንቅላት እድገትና ለውጥ በተለይ በተለይ ግን አሁን እንደዚህ አይነት ትልቅ ጭንቅላት ያለንና ልጆቻችንን የምንከባከብ ይሆን ነው። ስንንከባከብ ደግሞ ቋንቋም እናስተላልፈው ካልቸርም እናስተላልፈው መቼ ተጀመረ የሚባለው ማለት ይሄ ቻይልድሁድ የምትውለው የልጆች ከቤተሰቦቻቸው ጋር መቆየት የሚለው ሰላምን በመሰረት በማድረግ ሰላም ደግሞ ያው የተሟላችና የሉሲ 40% ሲሆን እስከለተኑ የሰላም 60% በላይ ነው። እሱን በመጠቀም የሰው ልጅ ቻይልድሁድ የሚባለው ወይ የልጆች ቤተሰብ ላይ ጥገኝነታቸውን መቼ ጀመሩ፣ ቦንዲንግ መቼ ተጀመረ የሚለው ያገኘውም የእኔ መመራ ቡድን ነው ማለት ነው። ስለዚህ በአጠቃላይ መቼ በሁለት እግር መሄድ ጀመርን፣ መቼ ከጫካ ወጣን፣ መቼ ቻይልድሁድ ተጀመረ፣ መቼ ድንጋይ መሰረት ጀመርን ብለን የምንጠይቃቸው ታላላቅ ጥያቄዎች ከሚባሉት ሁለት ዋና ዋና ጥያቄዎች የመለሰው የኔ ቡድን ነው። በአጠቃላይ ግን እሱ በቂ አይደለም። ምክንያቱም እንደምታውቀው ብዙ ሰዎች ብዙ ሳይንቲስቶችም እየሰሩ ነው። ግን ምናልባት እነሱ ያዩት የሚመስለኝ ትንሽ ምናልባት ማስገንዘብም ያለብኝ ሳይንሳዊ ግኝት ከተገኘ በኋላ ወደ ህዝብ ወደ ፐብሊክ እንዲሻገር በቴሌቪዥንም በመጽሐፍም በተለያዩ መንገዶች ለማሻገር ቀለል ባለ ቋንቋ ለማሻገር ብዙ ጥረት አደርጋለሁ። ስለዚህ የሥራው ኢምፓክት ከሳይንስ ባሻገር ለቱሪዝሞች፣ ለሚዚየሞች በተለይ በተለይ ግን አቨሬጅ የምትለው ሰው ለይ ፐርሰን እንዲገባው በማድረግ ያደረጉት አስተዋጽኦ ተደማምሮ ይመስለኛል እነዚህ ቦታዎች ላይም ወደ አካዳሚውም ወደ ሌሎችም ቦታ የተመረጥኩት ይመስለኛል።
በሉሲ ላይ እና ከዛም በኋላ የእርሶም ስራ በሆነችው የሰላም ላይ የሚደረገው ምርምር ከዛ በኋላ በየጊዜው እየቀጠለ መሄድ ነው ያለቀ ነው ወይስ አሁን ምን እየተካሄደ ነው? ምን እየተደረገ ነው? በዚህ ሰዓት የተጠናቀቀ ምርምር ሁሌም የሚቀጥል ነው? የት ነው ያለው አሁን? እርሶስ ከዛም አሁን ያሉት ግንኙነት ምንድን ነው?
የሉሲ አሁን ከተገኘች ከ40 ዓመት በላይ ሆኗታል። ግን አዲስ ቴክኖሎጂ ተገኝቶ የቅሪተ አካሉን በተለየ መንገድ መመርመር በምንጀምርበት ጊዜ አዲስ ኢንፎርሜሽን ትሰጠናለች እና እንኳንና የሰላም የሉሲ ጥናት ራሱ አላለቀም። ለዚህም ነው እስካሁን ከምናወራበት ደቂቃ ድረስ ሰዎች እየሄዱ ምርምራቸውን የሚቀጥሉት ሉሲ ላይ። የሰላም ደግሞ እንደዛው፣ በተለይ ደግሞ የህፃናት በሚሆንበት ጊዜ ከህፃናት የምታገኘው ኢንፎርሜሽን ወይ መረጃ ለየት ይላል። እያደጉ እያለ ገና እድገታቸውን ሳይጨርሱ ስለሞቱ የሆነ እንደ ታይም ፍሪዝ እንዳደረጉ አስባቸው። ገና እያደጉ እያሉ በምታጠናበት ጊዜ ጭንቅላታቸው ቢያድግ ኖሮ ምን ያህል ይሆን ነበር? ሞር እንደ ሰው ይሆን ነበር ወይ እንደ ሌሎች እንስሳት ይሆን ነበር ብለን ማጣት እንችላለን። ግን ዋናው ነገር ምንድን ነው? ቴክኖሎጂ እያደገ በሄደ ቁጥር እነዚህ ቅሪቶች የሚሰጡን መረጃ እየጨመረ እየሄደ ነው። ለዚህም ነው ሉሲም ሰላምም ሌሎችም ወጥተው ኢትዮጵያ ውስጥ በማይገኘው ወይ ኬንያ ውስጥ በማይገኘው ወይ ሳውዝ አፍሪካ ውስጥ በማይገኝ ቴክኖሎጂ እየተመረመሩ ጥናታቸው የሚቀጥለው ማለት ነው። ስለዚህ ጥናቱ ይቀጥላል። ጥናቱ ደግሞ በጣም ቅድም ካልኩ ዋና ዋና ጥያቄዎች ብለን ከምናስቀምጣቸው ዋና ዋናዎቹን ለመመለስ አስችሎናል ማለት ነው እና ይቀጥላል ጥናቱ።
ስለዚህ ለዛሬው ውይይታችን መነሻ የሆነን ያው ቅድም በካቶሊክ ቤተክርስቲያን ስር ባለው በዚህ በሳይንስ አካዳሚ በመመረጦ ጋር የተያያዘ ነው። በረዥም ጊዜ ውስጥ የሰው ልጅ ካፈጣጠሩ ጀምሮ እያሳየ የመጣውን ለውጥ ነው እና ሳይንስ ይዘው ነው በዚህ በኩል ካቶሊክ ቤተክርስቲያን ደግሞ እምነታቸው እንዴት ነው ሁለቱ የሚታረቀው? ወይስ እነሱስ ምንድነው ከእንደዚህ ያለው ምርምር ምንድነው የሚጠብቁት? ለምንድነውስ የሚደግፏቸው?
መጀመሪያ እኔ የሳይንቲስቱን መልስ ልስጥ። ሳይንስ እንደምታውቀው አንድን ጥያቄ በፍሬምወርክ ውስጥ አስገብቶ መጠየቅ ማለት ነው። ለምሳሌ አንድ እግር ኳስ ሜዳ ውስጥ ገብቶ አንድ በጣም የታወቀ ሰው ኳሷን ሊያንከባልላት ሌሎችንም ሊሸውድ ሁሉ ነገር ይችላል። ግን ከመስመሩ ከወጣ በኋላ ይፏጭበታል እንደምታውቀው። ሳይንስ እንደዛ ነው የሚሰራው። ሳይንስ ፍሬምወርክ ውስጥ ጥያቄ እንጠይቃለን። በዛ ፍሬምወርክ ይዘን እውነቱን ብቻ እየተከተልን እንሄዳለን ማለት ነው። ማለት ዳታውን ኢንፎርሜሽን እየተከተልን እንሄዳለን። ስለዚህ እሱን በምናይበት ጊዜ በግልጽ የሚያሳየው መረጃው የሰው ልጅ በዝግመተ ለውጥ እንደመጣና ወደኋላ በምንሄድበት ጊዜ ደግሞ መነሻው አፍሪካ እንደሆነ ምንም የሚያጠራጥር ነገር የለውም። ይሄ እንግዲህ የሳይንሳዊ ፋክቱ ነው። እዛ የካቶሊክ ቤተክርስቲያን ደግሞ የራሷ የምታይበት መንገድ አለ። እሱም ክሪኤሽኒዝም ሊሆን ይችላል። ዋናው እኛና እነሱን የሚያገናኝን ግን እንዳልኩም ስንመረመር ሃይማኖታችሁ ምንድን ነው? ሌላ የሚባል ጥያቄም የለም። ምንድን ነው የምትሰሩት ነው። ከዛ ከምንሰራው ነገር ያለውን እውቀት ይወስዳሉ። ለምሳሌ ጆን ፖል ሰከንድ ከፍራንሲስ በፊት የነበሩት በነዲክት ናቸው። ከዛቸው በፊት የነበሩት ኤቮሉሽንን ይቀበላሉ። ማለት ዝግመተ ለውጥ እንዳለ አይክድም ቫቲካን ቸርች ማለት ነው። ስለዚህ ምንድን ነው የሚጠቀሙት ላልከው፣ እኛም ብቻ ሳይሆን ለምሳሌ ስቴም ሰል የሚባለውን ሪሰርች ታውቃለህ፣ ብዙ ኮንትሮቨርሻል ነው። የስቴም ሰል ሳይንቲስቶችም አሉበት እዛ ውስጥ። ለምሳሌ የአስትሮኖሚ የሚያጠኑ ሰዎችም ሳይንቲስቶች አሉት። ስለዚህ ዋናው ዓላማቸው እነሱ ቦታቸውን የእውቀት ማዕከል አድርገው አካዳሚውን የማይካደው እውነት እንዴት አድርገን ነው ከራሳችን እምነት ጋር አዋህደን ምእመናኖቻችንን የምናስተዳድረው ነው። እንግዲህ ምክንያቱም ሳይንስን ክደው ርቀው መሄድ እንደማይችሉ ገብቷቸዋል። ይሄ ደግሞ የቆየ ባህላቸው ነው።
ወደ ግሎ ደግሞ ልመለስና ይሄ ስራው ከበርካታ ሰዎች ጋር አስተዋውቆታል፣ የሚያስተዋውቆትም ይመስለኛል። ባለፈው አንድ በተለይ ኢትዮጵያ ፕሬዚደንት ኦባማ ኢትዮጵያ በነበሩ ጊዜ ከእሳቸው ጋር ቆመው የሆነ ነገር ሲነግሯቸው የሚያሳይ እሳቸውም ሲያዳምጡ የሚያሳይ አንድ ፎቶግራፍ አለ እና ምንድን ነው በዛ ሰዓት እያሏቸው የነበሩ ምንድን ነበር የሚነግሯቸው? ምንድን ነው እሳቸውስ የነገሩት ነገር ካለ በወቅቱ? ይሄን
የሚያስቅም ሲሪየስም ነገር ነበረው። ዋናው ዓላማ የነበረው ፕሬዚደንት ኦባማ ኢትዮጵያን ሲጎበኙ ምን ቢያዩ ነው፣ እንግዲህ በዛች ባለቻቸው አጭር ሰዓት ምን ቢያዩ ነው ኤክሳይቲንግ የሚሆነው የሚባለው በዚህ ሀገር አነጋገር ጥሩ የሚሆነው ተብሎ ያው መንግስት ተወሰነ። ከዛ በኋላ እኔ እዛ እንደ አጋጣሚ ሪሰርች ሰራ ነበር ሚዚየም ልታስጎበኝልን ትችላለህ ያሉኝ። አዎ፣ ግን ቅርሶቹ ወደ ቤተ መንግስት መወሰድ ነበረባቸው ተባለ፣ ለሴኩሪቲ ፐርፐዝ ማለት ነው ኦፍኮርስ። ከዛ የወሰድነው አንዳንድ የኢትዮጵያ ቅርሶች እና ሉሲ፣ ሰላም፣ አርዲ ሌሎች የሚባሉ ወሰድን። መጀመሪያ እንትኑ የጀመረው ገና ስንተዋወቅ ከፕሬዚደንት ኦባማ ወደ አዳራሹ ሲገቡ ከኬንያ ነበር የመጡት። የመጀመሪያ እግራቸው ኬንያ ነበር የወሰዳቸው። ከዛ ሰከንድ ሌግ ወደ ኢትዮጵያ መጡና እንግዲህ ያው ኢንተንሲቲ አለ እንደምታውቀው ከፕሬዚደንት ጋር፣ በዛ ላይ ጠቅላይ ሚኒስትር ብር ኃይለ ማርያም አሉ። ስለዚህ ከበድ ያለ መድረክ ነው። ስለዚህ እኔ ትንሽ ሪላክስ ላርጋልኩኝ እና እንዴት ነበር ኬንያ ምናምን አልኳቸው። አይ ኬንያ ጥሩ ነበር። እንዴት ነው በር ሰርቲፊኬቱን አገኙት እንደዛ ምናምን ስላቸው፣ ያኔ ደግሞ ትራምፕ ይከሳቸው ነበር እሳቸው እና እሱ በጣም አሳቃቸው። ከዛ በኋላ ነገርኳቸው፣ ለነገሩ እኮ ዝም ብላችሁ ነው የምትጣሉት እንጂ የሉሲና ሰላም ማለት የሁላችንም አውራሽ ናቸው፣ የሁላችንም አንሰስተሮች ናቸው። እና እስቲ አንዴ ሉሲን በጣት እጅ ወይ እንኳት አልኳቸው። እና ሲነኳት እንግዲህ እየነኩ ያሉት የማን የሁሉም ሰው የሰባት ቢሊዮን ህዝብ ቅድመ አያት እየነኩ ነው። እና ያው ከፖለቲከኞች ሲጣሉ ተጣሉ፣ ግን አንድ የሚያደርጋችን ነገር ማትርሱ ያው እንደርሶ ነው። ምናልባት ስለነግሩ ግን አላውቅም። እንግዲህ በዲኤንኤ ይረጋገጥ ስላቸው ነው በጣም የሳቁት። ግን ዋናው አላማው ግን እሱ ነበር። የዓለም ታሪክ የሰው ልጆች አንድ የሚያደርጋቸው ነገር እንዳለ እና ሰባት ቢሊዮን ሰው አንድ እንደሆነ እና አሁን እንደምታዩ በተለያየ የሀገራችን ክፍል ኢትዮጵያን ጨምሮ የምታየው ፍጅት እና ጥላቻ ምናልባት ሰው ቀና ብሎ በእርግጥም የሚያገናኘን ሁላችንም እዚህ ሙዚየማችን አለና እሱን አስበን ረጋ ብንልም ቢል ጥሩ ነው። ስለዚህ የምንሰራው ስራ ብዙ ጊዜ ሄደን አጥንት አግኝተን ሙዚየም ማስቀመጥ ይመስለዋል ሰው ብየውን ዛ ኢት ሪሊ አ ቨሪ ዩኒፋይንግ ኤን ፐርፐስፉል ኤን ሚኒንግፉል ኤን ፊሎሶፊካል የሆነ ስራ ነው እና ደስ ይላል። እንደውም ልጆች ቢማሩ ደስ ይለኛል፣ ብዙ ልጆች እውቀት ቢኖሯቸው በዚህ።
ሉሲ አሁንም ሪከርዱን እንደያዘች ነው ያለችው። ብዙ ጊዜ የተለያዩ አገሮች ላይ ይሄን ያህል አመት ቅሪተ አካል ተገኘ የሚል ነገር የተለያዩ ነገሮች ይደመጣሉ፣ ከኬንያም ከሌላም ሀገር እና የሉሲ ታሪክ በታሪክ ውስጥ ማለት ነው፣ በሳይንስ ታሪክ ውስጥ የቱ ጋር ነው ያለው? አሁን ማለት ድሮ ከሰማ ነው በኋላ የተለወጠ ነገር?
ያ እንግዲህ ሉሲ በእድሜ ከሆነ 3.2 ሚሊዮን ዓመት ነው። ሰላም ትንሽ ከዛ ቀደም ብሎ 150,000 ዓመት በፊት ነው። ከዛ በፊትም አርዲ የሚባል 4.4 አለ። ከዛም ቻድ አካባቢ እና ኬንያ አካባቢ የተገኙ 6 ሚሊዮን 7 ሚሊዮንም አሉ። ስለዚህ አሁን ምናልባት በእድሜ ብቻ ከታየ ሉሲ የመጀመሪያ ወይ ኤንሸንት አይደለም። አይ ቲንክ የሉሲ ለየት የሚያደርገው የሰላምም ለየት የሚያደርገው የተሟላ አካላት ስለተገኘ የተሟላ አጥንት ስለተገኘ የምናገኘው ኢንፎርሜሽን ስትሮፍ ኦፍ ኢንፎርሜሽን ማያቆም የኢንፎርሜሽን ምንጭ መሆናቸው ነው ለየት የሚያደርጋቸው። አሁን ቻዱ አለ 7 ሚሊዮን ነው፣ ግን አንድ ጭንቅላት ብቻ ነው ያለ። ከነ ሉሲና ከነ ሰላም ዝርያ ግን ከ300 ኢንዲቪዥዋልስ ስብርባሪ ቢሆኑም ከ300 ኢንዲቪዥዋልስ በላይ ተገኝተዋል። ሀዳር እና እኔ የምሰራበት ቲኪካ የሚባል ቦታ ማለት ነው። ስለዚህ በኢንፎርሜሽን ደረጃ በምናይበት ጊዜ ሰላም እና ሉሲ የሰጡን ኢንፎርሜሽን በጣም ከፍ ያለ ነው። ግን እድሜያቸው ግን ከአርዲም ከቻድ ከተገኘውም ኬንያ ከተገኘውም ያንሳል።
በሉሲ እና በሰላም መሀል አሁን እሱም ሲናገሩ 150,000 ዓመት ልዩነት አለ ነው። በሌላ በኩል ደግሞ እንግዲህ ከቀደመች አሁን እርሶ እንደሚሉት ሰላም ከቀደመች የሰላም የሉሲ ልጅ ነው ደግሞ ሲባል የሚሰማው እንዴት ነው?
ሉሲ እና ሰላም አንድ የሚያደርጋቸው ሁለቱም ሴት ናቸው። ሁለቱም አውስትራሎፒቲከስ አፈረንሱስ የሚባል ዝርያ ውስጥ ይመደባሉ። ሁለቱም አፋር አካባቢ ነው የተገኙት። ሁለቱም የተሟላ አካላት ተገኘ ከሚባሉት ናቸው። የሚለያቸው ደግሞ ሉሲ የአዳልት ወይ የአዋቂ ስከለተን ነው። ሰላም ስትሞት ገና 2.5 ዓመቷ ነበረ፣ በባዮሎጂካል ኤጅ ማለት ነው። በእድሜ ግን ቀድማ ነው የኖረችው። ስለዚህ የሉሲ ልጅ በሚባልበት ጊዜ ሊትራሊ ልጇ ማለት ሳይሆን ሉሲ ልጅ ቢኖራት ኖሮ በ2.5 ዓመቷ በ3 ዓመት ገደማ ሲሆናት ሰላምን ትመስል ነበር ለማለት ነው። ኢንፋክት ሉሲስ ቻይልድ የሚል እኔ አይደለሁም ያወጣሁት፣ እኔ ያወጣሁት ስም ሰላም የሚለው ነው ወይ ደግሞ ዘ ዲኪካ ቻይልድ ዲኪካ የሚባለው አፋር ውስጥ የሚገኝ ስለሆነ ሉሲስ ቻይልድ ማለት ያው እንደ ማንከር እዚህ ጋዜጠኞች ደስ ይላቸዋል ከሉሲ ጋር ሲያያዝ ሌላው ህዝብ አቴንሽን ይሰጣል ብለው ስላሰቡ ነው እንጂ ሊትራሊ ልጇ አይደለችም ምክንያቱም ቀድማ የኖረች ነች 150,000 ዓመት ቀድማ የኖረች ነች
ተወልዳታለችም በሚል ሳይሆን ቀድሚያ የቱ ነው አይቱ አጽም የመጣ ነው በሚል ነው የላትና በዛ ለማንኛውም በጣም አመሰግናለሁኝ እንግዲህ አሁን በዚህ ሰዓት በቅርብ የሚያወጡት የምርምር ስራ ወይም አሁን በዚህ ሰዓት እየሰሩበት ያለ ትልቅ ስራ አለ ወይስ ብሎ የመደበኛ ትምህርት ነው እያስተማሩ ያሉት አሁን?
አለ። እንደምታውቀው እንግዲህ ከኮቪድ ማዕት እየወጣን ነው ገናም እየወጣን አይደለም። ስለዚህ የኮቪዱን ጊዜ ያው ብዙ መጓዝ አይቻልም እንደምታውቀው። ስለዚህ እኔ ወሰንኩት እንደውም እሱን ወደ ጥሩ አጋጣሚ መለወጥ ነው ብዬ ሲንተቲክ የሚባል ወይ ሳመሪ ስቲቭ ካውንድረስ 25 ዓመት ሙሉ ሳላቋርጥ ፊልድ ሰርቻለሁ። ለምን እሱን ቁጭ ብዬ አስቤ ደግሞ በትክክል ሁሉ ሲደማመር 25 ዓመት ሲደማመር ምንድን ነው የማስበው የሚል ጽሑፎች ጽፌ እንደውም አንደኛው እዚህ ውስጥ ታትመዋል። ይህን መጽሐፍ እንግዲህ የታተመው የሂውመን ኤቮሉሽን ነው። አሳታሚው ማን ነው ብትለኝ ፖንቲፊካል አካደሚ ኦፍ ሳይንስ ነው ያሳተመው። እዛ ውስጥ ወጥተዋል። ሁለተኛው ደግሞ በትክክል የአሁን ቅድም የጠየቀች ጥያቄ ሉሲና ሰላም የነበሩበት ዘመን እና ዝርያቸው ምን ይመስል ነበር የሚባል ደግሞ ለፐብሊኬሽን ልኬዋለሁ። እንግዲህ እነዚህ ምንድን ናቸው? ከዛ ፊት የነበሩ አርቲክሎች ከጓደኞቼ ከኮላቦሬተርስ ጋር ሆነ ነው የምጽፈው እና በትክክል አንተ ፉሊ የምታስበውን ላትል ትችላለ። እነዚህ ግን ሶሎ ሆኜ ብቻዬን ኦተር ሆኜ ሁለቱን አርቲክሎች አንድ ቅድም ያልኩ የድንጋይ መሳሪያ አጀማመር እና እንዴት እንደተለወጠ የሚያሳይ ይሄ የታተመው ማለት ነው። ሁለተኛው ደግሞ የሉሲና የሰላም ዝርያ አውስትራሎፒቲከስ የሚባለው ምንድን ነው በአጠቃላይ ሲደማመር የሚል ክላን ጨርሻ አስገብቻለሁ። ስለዚህ በድምሩ ሲንተቲክ ወይም ደግሞ ሪቪው የሆኑ ግን በጣም ክሪቲካል የሆኑ ትክክለኛ አስተሳሰብ የሚገልጹ ስራዎች ላይ አተኩሬ ነበር የምሰራው እና አክቹሊ ቨሪ ሃፒ።
እሺ ፕሮፌሰር ዘረሰናይ አለምሰግድ በጣም በጣም አመሰግናለሁኝ።
እኔም አመሰግናለሁ ዘረጀ ስለጋበዝከኝ።
ቀጣዩ መሰናዷችን በፊልም ስራ ስኬትና ሽልማት ያገኘች ወጣት የጥበብ ባለሙያ ያስተዋውቀናል። ረዴት አባይነህ ትባላለች። ረዴት የፊልም ጸሐፊ፣ ዳይሬክተር፣ የግራፊክስና የአኒሜሽን ጥበብ ባለሙያ ስትሆን አብዛኞቹ ስራዎቿ በጾታ እኩልነት ላይ ያተኮሩ ናቸው። ከሁለት ዓመት በፊት ለእይታ የበቃው ብዙ ፍቅር የተሰኘ ፊልሟ በአምስት ዓለም አቀፍ ፌስቲቫሎች ላይ የታየ ሲሆን በጋና ኤንዲቫ ላይ ምርጥ ተስፋ የሚጣልባት የፊልም ባለሙያ በመባል ለሽልማት በቅታለች። ኤደን ገረመው ከረዴት ጋር ቆይታ አድርጋ ያሰናዳችው ዘገባ ቀጥሎ ይቀርባል።
ረዴት አባይነህ የግራፊክስ ጥበብ ባለሙያ ናት። ነዋሪነቷ ከለንደን ወጣ ብሎ በሚገኝ ብሪስቶል የተሰኘ ከተማ ውስጥ ነው። ረዴት የተለያዩ የአኒሜሽንና የግራፊክስ ስራዎችን የምትሰራ ሲሆን አብዛኞቹ ስራዎቿም በዘይቤ ኢትዮጵያዊ፣ በሚዳስሱት መልእክት ደግሞ የጾታ እኩልነትን የተቃኙ ናቸው። ረዴት ይህ እንዴት ሊሆን እንደቻለ ታስረዳለች።
ስለ ሴቶች ሊስራ ተነስቼ ወይም ኢትዮጵያ እንደዚህ ላርግ ብዬ ሳይሆን እንደ አርቲስት ውስጥሽ በቃ የመጣ ነገር ኢንስፓየር ያደረገሽ ነገር ነው የምትሰሪው እና አስቤው ሳይሆን በቃ ሂት ያደረገኛላ የሆነ ነገር ስታይ ሂት ሲያደረግሽ የምትሰሪው እንደዛ ሆኖብኝ ነው። ስለ ሴትም ቢሆን ወይ ስለ አስተዳደግ የሚሆን የምሰራው እኔ ሪሌት የማደርግበት ነገር እኔ የምወደው ነገር እኔ ቦታ የምሰጠው ነገር ስለሆነ ነው እንጂ ሆነ ብዬ አይደለም ማድረገው። የኢትዮጵያዊን አርትን ደግሞ እያየሁ ካደግኩት ነገር ነው ጊዜያየው ነበረ ኢትዮጵያ ሳድግ እና እንዴት ሬጅስተር እንዳደረግ እንዴት እንደተቀመጠ አስቤው አላውቅም ነበር። በፊት ስዕልን ስስል የሆነ ዝም ብዬ እስላለሁ እንጂ ይሄ ስፔሲፊክ ብዬ ያዝኩት ስታይል አልነበረም። ከዛ ግን እንዲህ መጥቼ ስዕሎች ስንስል የተለያየ አይነት ስታይል ታያለሽ እና ለካ ብዙ አመት አይምር ውስጥ የተቀመጠው ነገር ራሱ ይመጣል። ሁልጊዜ ስዕል ስስል ክልብቅ አይን ነው የሚቀናኝ። በቃ አይቀናኝም፣ ትንሽ አይን መሳል፣ አንገታቸው ይረዝምብኛል። ፓተርን ወዳለው በጣም የምወደው ልብስ ላይ ፓተርን ማስቀመጥ ከለሮቹ ምናምን እና ስዬ ስጨርሳቸው መሳያችን የኢትዮጵያ የድሮ ስዕሎች ከዛ ኦኬ ከሰራሁት በኋላ ነው የልጅነት ነገር መጥቶ ኢንፍሉዌንስ እያደረገኝ እንደሆነ ይገባኝ።
ረዲት የፊልም ጸሐፊና ዳይሬክተርም ናት። ከ3 ዓመት በፊት ያዘጋጀችው ብዙ ፍቅር የተሰኘ አጭር ፊልሟም በ5 ዓለም አቀፍ የፊልም ፌስቲቫሎች ላይ የተሳተፈ ሲሆን በጋና በተካሄደው ኤንዲቫ አዋርድ ላይ ተስፋ የሚጣልባት የኪነ ጥበብ ሰው ሽልማትን ሊያቀዳጃ ችሏል። ይህ ፊልም አንዲት ወንድሟ ሴት የደፈረባት ታላቀት የምትወደውን ወንድሟን ከእስር ለመታደግ ስትል በምታደርገው ጥረትና በህሊና ሙግቷ መካከል ያለውን ትግል ያስቃኛል። ረዴት ታዲያ በዚህ ታሪክ ላይ ልታተኩር ስለቻለችበት ምክንያት ታስረዳለች።
ብዙ ፍቅር አስገድዶ መደፈር ነው ሀሳቡ። ግን ለየት ያደርገዋል ብዬ የማስበው ታሪኩን የምናይበት ፐርስፔክቲቭ ከደፋሪዋ ወይም ከደፋሪ ሳይሆን ከደፋሪ ቤተሰብ የምትወጁ ሰው አንቺ ጥሩ የምትይው ሰው እንደዚህ አይነት ወንጀል ሲሰራ ምንም አንቺ ሳትገቢበት አንቺን አፌክት ያደረግሻል እና ወንጀል መሆኑን እናውቃለን ግን የሆነ ሰው ጥፋት እኛን በተዘዋዋሪ አፌክት ስለሚያደርገን የምንፈጣቸው ሰበቦች የሚል እና ታሪኩን እንዳልኩሽ የምናየው ከወንጀለኛው ወዳጅ ወይም ቤተሰብ ፖይንት ኦፍ ቪው ነው።
ረዴት ልታነሳ የወደደችው ምን ያህሎቹ ጥቃቶች ለፍርድ ይቀርባሉ የሚለውን ጥያቄ ነው። ይሁን እንጂ በኢትዮጵያ የሴቶች ጥቃት እጅግ የተለመደ መሆኑንና አብዛኛው ጥቃቶችም በቀላሉ የሚታለፉ መሆኑንም ከራሷ ተሞክሮ ጋር አያይዛ ታስረዳለች።
ከጓደኞቼ ጋር ሳወራ የመደፈር ሙከራ መሞከር ማለት ኖርማል ነው፣ በጣም ያጋጥማል። ከማጋጠሙ አልፎ እየሳቅን ነው የምናወራው እና በጣም ብዙ ሰው ጋር በቃ ኖርማል ነገር ሆነ። እኔ ከዚህ ሄጄ ኢትዮጵያ አብሮኝ ያደገ በጣም ቤስት ፍሬንድ የሚለው አብሮኝ ያደገ ሰው ነው። ቤት ሄደን ናም በር ዘግቶ አላስወጣ ብሎኝ ታግዬ አምልጬው ምናምን ነገር እና አመለጥኩት ናም ታወጥፋኝ። ስለ መክሰስ አላሰብኩም። የቆየ ታሪክ ነው፣ ግን አሁን ቢሆን እንደ ቀላል ማልፎ አይመስለኝም። በዛ ሰዓት ግን ተቀቆሽ እግዚአብሔር ይመስገን አመለጥኩት አይነት ነገር አላለ እና ምስጢሩ ሁሉ ደብቄ ከብዙ ጊዜ ካለፈ በኋላ ነው ለህግ ነገርኳት እና እንደዚህ ያደረገ ወይ ጉድ ምናምን ብለን አለፍ ነው። ከዛ በኋላ እነዚህ ኮንቨርሴሽኖች በጣም ከብዙ ሰዎች ጋር ሳወራ እናልፋለን። የምናልፍበት ሪዝን ሊለያይ ይችላል። አንደኛ ያንን ሰው ትወጃለሽ፣ አብሮሽ ስላደገ ይሁን ወይ ዘመድሽ ይሁን ምናምን ስላላረገውም ማለት ነው። እንደዚህ አድርጊ ህይወቱን ከማበላሸው አይነት ኤክስኪዞች አሉ አይደል? አንዳንዴ ደግሞ መስራት በጣም እንፈራለን፣ ጥፋተኝነት ይሰማናል። መጀመሪያ ማን ቤቱ ሂጂ አለኝ ብቻ አይምሯችን ውስጥ የሚፈጠር መአት አይነት ምክንያት አለ። አጥጋቢ አይደለም ግን ምክንያቶቹን እንይዝና እንኳን ጋሬን አለፍም ብለን እናልፋለን። እኔ ያጋጠሙኝ ጓደኞች መካከል እሱ ነው። ተደፍሮ ያሳለፈ ሰው አልሰማውም፣ ግን አልተደፈርንም ወይም አልተመለከተንም አልደረሰብንም ብለን የምንተው ከሆነ ለዚህ እንዲንቅ ነው። አሁን ያ ልጅ አመለጥኩት ማለት ሌላ ሴት ላይ ደግሞ ማለት አይደለም።
ረዴት ጎን ለጎንም ያላትን እውቀት ለሌሎች ወጣቶች ለማሻገር ትጥራለች። በተለያዩ ጊዜያት ለእረፍት ወደ ኢትዮጵያ በተጓዘችበት ጊዜ በአርባ ምንጭና በደብረ ማርቆስ ዩኒቨርሲቲዎች የግራፊክስ ንድፍና አኒሜሽን ስልጠናዎችን መስጠቷን ነው የምትናገረው።
ደብረ ማርቆስ እኔ ከሰዎቹ ጋር ስነጋገር እዚህ ሀገር አሁን ገዛ 15 ተማሪ ምናምን ነው ኮርሱ የሚሰጠው ማለት ነው፣ እንዲሁም ከአሲስታንት ጋር እና እንደዛ ብያቸው ነበር እና ወደ 48 ልጆች ሬጅስተር አደረጉ እና በቃ መረጭ ያለችኝ ልጆቹን አላውቃቸውም እና ወደ 50 ሰው ማለት ነው። ከዛ ከፋፈልኳቸው 15 15 አድርጌ አንስ አንስ አረኳቸው ማንጅ በል እንዲሆን ማለት ነው። እና የአንድ ቀን እንደ ኢንቴንሲቭ ኮርስ አለ አይደል? ጠዋት ላይ የአንድ ሰዓት ያህል አኒሜሽን ቲዮሪ፣ ከዛ ላይ ኤክሰርሳይዝ፣ ከዛ እንደዚህ እንደዚህ በጣም ኢንቴንስ ይሆንና 3ቱንም ቀን ያስተማርኳቸው የተለያዩ ግሩፖች 5 ሰዓት ብሬክ እንኳን አልወጣ ብለው በቃ አላ ሄደት ብሎ በ10 ደቂቃዎች በልጠው ጊዜያቸውን ለማብቃቃት ማለት ነው። እና ፊልማቸው ካለቀ በኋላ ደግሞ ከሌላ ዲፓርትመንት ፕራውድ ጓደኞቻቸውን ኢንቫይት አድርገው ምናምን እና በጣም ነበር እንጆ እያደረጉት በጣም በሞራል ነበር ሲሰሩ የነበረው ማለት ያለምንም መስነፍ እና ካለቀም በኋላ በቃ የሶፍትዌሩን ማጣት የካሜራውን ማጣት ነው እንጂ ምን ያህል ሚስ እንዳደረጉ አንሽ ምናምን እና በጣም ደስ ይል ነበር።
ረዴት አባይነህ ይህ ወጣቶችን የማብቃትና የመደገፍ ፊልሟን እንደምትከፋበት በፊልሙም ሆነ በግራፊክሱ እንደምትቀጥል ገልጻለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ከፕሮግራሙ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብራውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ምሽት ስመኝሽ የቆየ ነኝ። አብራችሁን ለነበራችሁ ቆይታ እያመሰገንን በጀመርነው ሙዚቃ እንሰናበታለን። ሰላም ደናደሩ።